የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ።
እንደምን አመሻችሁ የጋቢና ቪኦኤ አድማጮች። የዛሬ ሰኞ ታህሳስ 6 2012 ዓመተ ምህረት ምሽት ዝግጅታችንን በቀጥታ ከአሜሪካ ድምጽ ዋሽንግተን ዲሲ ስቱዲዮ ጀመርን።
የበጎ ፈቃድ አገልግሎት የሚሰጡ የዲያስፖራ አባላትን ይዘንላችኋል።
ተረታው የሆኑ ፍላጎቶችን ለማሟላት የተቋቋመ ስለሆነ እኔም ደግሞ ለኢትዮጵያዊነቴ ለሀገሬ ለማገልገል ባለኝ ተነሳሽነት ባለኝ ሙያ ይህንን በዚህ በፈንዱ ስር የሚደረጉ ስራዎች አስተዋጽኦ ለማድረግ ነው።
የሰማችኋቸው በኢትዮጵያ ዲያስፖራ ትረስት ፈንድ ላይ በተለያየ መልኩ በበጎ ፈቃደኝነት የሚያገለግሉ ተሳታፊ ናቸው።
በሌላ በኩል የቀና አሳቢዎች ማህበር መስራችንም በእንግድነት ይዘናል።
Basically, I consider that Ethiopians are very strong. So I'm only seeing the environment, the circumstances, the situation.
ኢትዮጵያን በእኔ አስተያየት በጣም ጠንካራ ህዝቦች ናቸው። ነገር ግን አካባቢያቸው ማህበረሰቡና የፖለቲካው ሁኔታ ድብቅና ሚስጥራዊ እንዲሆኑ ያደርጋቸዋል።
እስከ ዝግጅታችን ማብቂያ አብራችሁን ቆዩ። ይህንና ሌሎች ለምሽት ያዘጋጀናቸውን ዘገባዎች ታደምጣላችሁ። ፕሮግራሙን በመምራት ኤደን ገረመውና
ጽዮን ግርማ አብረናችሁ እናመሻለን።
በቅድሚያ ግን ከዓለም ዙሪያ ያሰባሰብናቸውን አጫጭር ዜናዎች እናሰማችሁ።
ዜናዎቹን እናሰማችሁ ተመልሰን መተናል። በባህር ዳር ከተማ ዳግማዊ አጼ ቴዎድሮስ ክፍለ ከተማ ወይም በተለምዶ አባይ ማዶ ሰማዕታት አካባቢ አንድ ግለሰብ ተከራይቶ ከነበረበት መኖሪያ ቤት ውስጥ 449 ሽጉጥ በቁጥጥር ስር መዋሉን በአማራ ክልል ፖሊስ የኮሙኒኬሽን ሚዲያ ልማት መምሪያ ኃላፊ ኮማንደር መሰረት ደባልቄ ዛሬ ለአሜሪካ ድምጽ ተናግረዋል።
ያው ተቆመው ከህብረተሰቡ ነው የመጣ። ህብረተሰቡ ተቆመው ከሰጠበት ጊዜ ጀምሮ ፖሊስ በአካባቢ ሆኖ ሌሊቱን በሙሉ እስከ ሰውየው ድረስ በቁጥጥር ስር ለማዋል ጥበቃ ሲደረግበት አደረ። ከነጋም በኋላ ሰውየው መምጣት አልቻለም። የአካባቢው ማህበረሰብና የቤቱ ባለቤትም ባሉበት ቤቱ ተከፍቶ ፍተሻ ሲደረግ 449 ሽጉጦች ተይዘዋል። ሽጉጦቹን አምስተኛ ፖሊስ ጣቢያ ነው የሚገኘው። የቤቱ ባለቤት እሱ በቁጥጥር ስር ውሏል። እንግዲህ አከራይቸው ነው የሚለው ሰው እስካሁን ድረስ በቁጥጥር ስር ዋል አይደለም። ምርመራው እየቀጠለ ያለበት ሁኔታ ነው ያለው። ከዛው በተጨማሪነት ሌሎች ቼክ ተገኛሉ። የባጃጅ ከለመዳሪያ በኬሻ በበርካታ ኬሻዎች ተቋጥሮ አብሮ ተገንቷል። ስለዚህ እንግዲህ ሰውየው የሚለው ቤቱን አከራይቸዋለሁ፣ የተከራየው ሰው ለጊዜው ማንነቱን አላውቀውም፣ መታወቂያውንም አልያዝኩም እንዲህ ነው የሚለው። ምርመራው እየቀጠለ ያለበት ሁኔታ ነው ያለው።
ኮማንደር መሰረት ደባልቄ ያይዘው ህብረተሰቡ ቤቱን በሚከራይበት ወቅት የሚያከራዩትን ሰው ማንነት በትክክል ማወቅና መታወቂያ ኮፒ አድርገው የሚያዝ ልምድ ማዳበር እንዳለባቸው አሳስበዋል። ዘገባውን ያደረሰችን አስቴር ምስጋናው ከባህር ዳር ነው።
ዛሬ በኦሮሚያና በአማራ ክልሎች የሚንቀሳቀሱ የፖለቲካ ፓርቲዎችን በአዲስ አበባ አገናኝተው ያወያዩ መድረክ በቅርቡ በሁለቱ ክልሎች ውስጥ በሚገኙ ከፍተኛ የትምህርት ተቋማት ውስጥ የተፈጠሩትን ግጭቶች በማስወገድ የመፍትሄ አቅጣጫ ለማስቀመጥ የታቀደበት መሆኑ ተገልጿል። መድረኩ በዛሬና በነገው ውሎ ከችግር ይልቅ መፍትሄ ላይ አትኩሮ ለህዝቦች ግንኙነትና አብሮ መኖር የበኩሉን አስተዋጽኦ እንዲያበረክት በክብር እንግድነት ተገኝተው የውይይት መድረኩን የከፈቱት አምባሳደር ጥሩነህ ዜና ጥሪ አቅርበዋል። በዩኒቨርሲቲዎች ውስጥ እያጋጠሙ ባሉ ችግሮች ላይ ትኩረት ያደርጋል የተባለው ውይይት መክፈቻው ላይ ብቻ ለመገናኛ ብዙሃን ክፍት ከመደረጉ በስተቀር የሚካሄደው በዝግ እንደሆነም ታውቋል። በውይይቱ ላይ የመፍትሄ ሐሳቦች እንደሚቀርቡ ሁሉን አቀፍ የሆነ መግባባት ላይ ያደርሳሉ የሚባሉ ሐሳቦችም እንደሚንሸራሸሩበት በህዝቦች መካከል የእርስ በርስ ግንኙነትና ትስስርን ይበልጥ ለማጎልበትና ለማጠናከርም ይረዳል ተብሏል። የፖለቲካ ፓርቲዎችን ወክለው ለጋዜጠኞች ማብራሪያ የሰጡት የኦሮሞ ነጻነት ግንባር ሊቀመንበር አቶ ዳውድ ኢብሳና የአማራ ማህበራዊ ራዕይ ፓርቲ ሊቀመንበር አቶ ስዩም መንገሻ መድረኩ የፖለቲካ ፓርቲዎች በቅንጅትና በመግባባት መስራት እንዲችሉ በር የሚከፍት መሆኑን ተናግረዋል። ዘገባውን ያደረሰን ሙክታር ጀማል ነው።
ወደ ዓለም አቀፍ ዜናዎች እናልፋለን። ሰሜን ኮሪያ የትንኮሳ አድራጎቷን አቁማ ወደ ድርድር እንድትመለስ አንድ ከፍተኛ የዩናይትድ ስቴትስ ዲፕሎማት የመጨረሻ ተማጽኖ አቀረቡ። ፒዮንግ ያንግ ለድርድሩ ያስቀመጠችው የጊዜ ገደብ እየተቃረበ ነው። የዩናይትድ ስቴትስ የሰሜን ኮሪያ ልዩ ተወካይ ስቲቭ ቢገን በቀጥታ ለሰሜን ኮሪያ አቻዎቻችን ልንናገር ስራችንን የምናከናውንበት ወቅቱ አሁን ነው ብለዋል። ቢገን ደቡብ ኮሪያ ዋና ከተማ ሶል ውስጥ ይህን የተናገሩት ፒዮንግ ያንግ ሁለት የረጅም ርቀት ተወንጫፊ ናቸው የተባሉ ሚሳኤል ሙከራዎችን ማድረጓን ተከትሎ ነው። ፒዮንግያንግ ዩናይትድ ስቴትስ እስከ አመቱ ተጨረሻ ተጨማሪ ስምምነቶችን ካላደረገች በመጻት የገና ስጦታ ስትል የጠራችው እርምጃ እንደሚከተል መናገሯ ይታወሳል።
አፍጋኒስታን የሚገኘው ሰራዊት ቁጥር እንድንቀንስ የተሰጠን ትዕዛዝ የለም ሲል የዩናይትድ ስቴትስ የጦር ኃይል ዛሬ ለቪኦኤ ገለጸ። ከአፍጋኒስታን አጋሮቻችን ጋር ሆነን ሀገሪቱን ለማረጋጋት በቁርጠኝነት መስራታችንን እንቀጥላለን ሲልም አክሏል። ይሁን እንጂ የአፍጋኒስታን ባለስልጣን ዩናይትድ ስቴትስ በሺዎች የተቆጠሩ ወታደሮችን ለማስወጣት ማቀዷን አረጋግጧል። እርምጃው በሁለቱ አጋር ሀገሮች የጋራ ስምምነት የመነጨ እንደሆነም አጥብቀው ተናግረዋል። አድማጮች ለሰዓቱ ያዝንላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀሪ የጋቢና ፕሮግራሞች ጋር አብራችሁን አምሹ። የጋቢና ጉዟችን ይቀጥላል። ኤደን ገረመውና
ጽዮን ግርማ ያስተናገድናችሁ እንገኛለን። አሁን ቀዳሚውን የዕለቱን ርዕሳችንን እናስደምጣችሁ።
ኢትዮጵያ የመጀመሪያውን ሳተላይት በመጪው ታህሳስ 10 2012 ዓ.ም ለማመንጠቅ ዝግጅት አጠናቃለች ተባለ። በዚህም ኢትዮጵያ አስፈላጊ መረጃዎችን ለማግኘት እንደሚያስችላት የኢኖቬሽንና ቴክኖሎጂ ሚኒስቴር አስታውቋል። ፀሐይ ዳምጠው ተጨማሪ አላት።
ዛሬ የኢኖቬሽንና ቴክኖሎጂ ሚኒስቴር ለብዙሃን መገናኛ በሰጠው መግለጫ ታህሳስ 7 2012 ለማመንጠቅ ታስቦ የነበረው የመጀመሪያ የኢትዮጵያ ሳተላይት የአየር ሁኔታ አመቺ ስላልነበረ መዘግየቱን ገልጿል። ETRSS የተሰኘው የኢትዮጵያ የመጀመሪያው ሳተላይት ከቤጂንግ 500 ኪሎ ሜትር ርቀት ላይ ከምትገኘው ጁዋን ከተማ ወደ ህዋ ትሄዳለች ብሏል። ሚኒስትሩ ዶክተር ጌታሁን መኩሪያ
ማርች 4B የሚባል ሮኬት ከቻይና እንደሆነ ዘግቧል ያሳያል። ሌላው በደረሰ ኢንፎርሜሽን መሰረት በፈረንጆቹ በዚህ ዓመት 2019 ኤሮስፔስ የሚደረገው ጉዞ በ2019 በዓለም አቀፍ ደረጃ ቻይና 99ኛ ላውንቺንግ አቴምፕት ነው።
ኢቲአርኤስኤስ ሳተላይት ለኢትዮጵያ ዘርፈ ብዙ ጥቅም እንዳላት የጠቀሱት ዶክተር ጌታሁን ከዚህም ጋር ተያይዞ 10 የሀገር ውስጥ ባለሙያዎች ስልጠና መውሰዳቸውን ተናግረዋል።
ለመሬት ምልከታ የሚጠቀምበት ነው። ኦንቦርድ ሳተላይቱ 4-band የሆነ የስፔክትራል ካሜራ አለ። የካሜራ ሀይ ሪዞሉሽን ነው። እስከ 13 ሜትር ሪዞሉሽን ያለው ነው። ስለዚህ መሬትን ለማየት ሰማይ ውስጥ የሚቀመጥ ስፔስ ውስጥ የሚቀመጥ ካሜራ እንደማለት። ከግብርና አኳያ ለምሳሌ የኢትዮጵያ የደን ሽፋናችን ዛፍ ስንት፣ ከሰው የተሸፈነው ስንት፣ ከዛ ከአመት ወደ አመት ደግሞ ዳግም በየወሩም በየአመቱም ዴታ ስለሚሰጥ ያለውን ዶዝ ያለውን እየጨመረ ወይስ እየቀነሰ ስለሚሄድ የምናውበት ነው።
ሳተላይቱን በማልማት ኢትዮጵያ ያላት የተፈጥሮ ሀብትን ጨምሮ አስፈላጊ መረጃ ለማግኘት የላቀ አስተዋጽኦ እንዳለው የተናገሩት ሚኒስትሩ ከፊታችን አርብ ታህሳስ 10 2012 ማለዳ 12 ሰዓት ከ21 ደቂቃ ላይ ኢትዮጵያ የመጀመሪያ የሆነች ሳተላይት እንደምታመንጥቅ ይጠበቃል። ለአሜሪካ ድምጽ ፀሐይ ዳምጦ ነኝ ከአዲስ አበባ።
ፀሐይን ለዘገባው እናመሰግናለን። $1 ከአንድ ማኪያቶ የሚለውን የጠቅላይ ሚኒስትር አብይ አህመድ ጥሪ ተከትሎ የተሰባሰቡ ትውልደ ኢትዮጵያውያን የበጎ ፈቃድ ተሳታፊ አባላት አገራቸውን ማገልገል የሚለው ቀና ሐሳብ ለእርዳታ እጃቸውን እንዲዘረጉ እንዳደረጋቸው ተናግረዋል። ጽዮን ግርማ ከተሳታፊዎቹ ሁለቱን አነጋግራለች።
ወለም ቤት ቸኩል ባላለሁ።
ምንድነው እዚህ ያመጣውት? በምን ምክንያት በጎ ፈቃደኛ ሆነው ሊመጡ ቻሉ?
እኔ ስራዬ በልማትና በሂማኒቴሪያን ስራ ላይ ነው አሁን ያለሁትና ይሄኛው የኢትዮጵያ ዲያስፖራ ትረስት ፋንድ ሲቋቋም ባለኝ የስራ ልምድና በሙያዬ በፈቃድ ለማገልገል ለመሳተፍ መጥቻለሁ።
በበጎ ፈቃድ ነው የመጣሁት እዚህ ለማገልገል ብለዋል። ምን አነሳሳዎት በጎ ፈቃደኛ ሆነው ለመሳተፍ ይሄንን ገንዘብ ለማሰባሰብ?
እንግዲህ የኢዲሲኤፍ ዋና ዓላማ ኢትዮጵያውያንን ለመርዳትና ያላቸውን basic የሆኑ መሰረታዊ የሆኑ ፍላጎቶችን ለማሟላት የተቋቋመ ስለሆነ እኔም ደግሞ እንደ ኢትዮጵያዊነቴ ለሀገሬ ለማገልገል ባለኝ ተነሳሽነት ባለኝ ሙያ ይህንን በዚህ በፈንዱ ስር የሚደረጉ ስራዎች አስተዋጽኦ ለማድረግ ነው በዚያ በመነሳሳት ነው።
አሁን በጎ ፈቃደኛ ሆነው እዚህ ከተቀላቀሉ በኋላ ምን አደረጉ? እስቲ በግሎ እንግዲህ በአጠቃላይ ገንዘብ እንደተሰበሰበ ሰምተናል። እርሶ ግን በግሎ ይሄንን አደረኩ ምሉት ምንድነው?
እንግዲህ እኔ በግሌ እንደ ግለሰብ ለጋሽም ነኝ። በሙያዬ ደግሞ ፕሮፖዛሎች በቀለበ እንደተነገረው ይሄ አፈንድ ለማለት ስራዎች እንዲሰሩ ከተለያዩ ድርጅቶች ፕሮፖዛል እንዲቀርቡ ባደረገው ጥሪ መሰረት ከ300 በላይ ፕሮፖዛሎች ሰሚት ተደርገው እኔ ማገለገለው አሁን ፕሮፖዛል ሪቪው ቲም ውስጥ ነው እና ያንን
ለየተለያዩ ፕሮፖዛሎች የቀረቡትን
የመገምገም እና ለገንዘብ መሰጠት ያለባቸውን መምረጥ ፕሮፖዛሎችን መምረጥ ላይ ነው እንግዲህ ተሰራ የነበረው ላለፉት 2 ወራት።
እንግዲህ እነዚህ ፕሮፖዛል የምትሏቸው ስራዎቹን ለመስራት የእቅድ የሚቀርብባቸው ናቸው። በምንድነው ቀዶቹን በወረቀት ላይ ተዋቸዋላችሁ? እርግጠኛ የምትሆኑባቸው በምንድነው መስራታቸውን? ለምሳሌ አንዳንዶች በወረቀት ላይ ያቀርቡትና ወደ ተግባር ሲተረጉሙት ላይስታፍኩ የሚችሉባቸው ሁኔታዎች ይኖራሉ። እናንተ ወረቀቶቹን ከመገምገም ባለፈ ለእርግጠኝነት የሚያበቋችሁ ሌሎች መስፈርቶች አሉ?
ፕሮፖዛሉ በመጀመሪያ ለእንዲጻፍ እና እንዲያቀርቡ በሚጠየቁበት ጊዜ የተለያዩ ማሟላት ያለባቸው መስፈርቶች ተቀርበዋል። በዚያ በፕሮፖዛሉ ላይ የድርጅቱ ያለፈ ልምድ ምንድነው? ምን ሰርተዋል? ያላቸው የሰው ኃይል አቅም ምን ይመስላል? ካሁን በፊት ያስመዘገቡት ውጤትስ ምን ይመስላል የሚለውን ነገር በደንብ በዛ በፕሮፖዛሉ ላይ እንዲያሰፍሩ ይጠየቃሉ። ያንን እንገመግማለን። ነገር ግን ከገመገምን በኋላ የመረጥናቸውን ድርጅቶች ደግሞ በኢትዮጵያ የሚገኘው የኢዲቲኤፍ ሴክሬታሪያት ቢሮ ድርጅቶችን በአካል ያላቸው የድርጅት ብቃት እና ብቃታቸውን የስራ ልምዳቸውን በአካል ድርጅቱ ጋር በመሄድ ይገመግማል። ያንን አይነት ደግሞ ሁለተኛ ግምገማ ተደርጎ ነው የገንዘብ ስጣት ውሳኔ የሚደረገው በሴክሬታሪያቱ እና በቦርዱ የሚደረገው።
በጣም እናመሰግናለን። እግዜር ይስጥልን። ሌላ በጎ ፈቃደኛ ደግሞ ከአንተ ልበልህ እስቲ ራስህን አስተዋውቀን።
ሰላም፣ አናኒኤል ማባላለሁ። የኢትዮጵያ ዲያስፖራ ትረስት ፈንድ አንድ ቮለንቲር ነኝ።
በጎ ፈቃደኛ ነኝ።
ከኢዲቲኤፍ ጋር ስራ የጀመርኩት ዛሬ 1 ዓመት አካባቢ ነው።
እስቲ መጀመሪያ አንተ በምን ስራ ላይ ነው የምትገኘው እሱን ንገረን።
በግል ህይወቴ ነው።
በግል ህይወቴ
ፕሮዳክት ማኔጀር ሆኜ የቴሌኮሙኒኬሽንስ ኢንጂነሪንግ ካምፓኒ ውስጥ
እ ከዚህ በፊት በእንደዚህ አይነት የበጎ ፈቃድ ስራ ላይ ተሳትፈህ ታውቃለህ?
አዎ ሁሉ ጊዜ በዋለኝ እዚህ ዋሽንግተን ዲሲ ሜትሮፖሊታን ውስጥ ያለ የሪፖርቲንግ ኦርጋናይዜሽን ይሰራል።
ስለዚህ በዛ የነበረው ነው የበጎ ፈቃድ ልምድህን ይዘህ እዚህ መጣህ። አጥተፉበት ነው ወይስ ለምንድን ነው የመረጥከው? በምን ምክንያት ነው የመረጥከው? የእሳቸው ሐሳብ ስለሆነ ነው?
በእውነቱ ይሄ ሐሳቡ ሲጀመር የሰው መርዳት አላማ ስለነበረው እሱ ብቻ ለኔ በቂ ነበር። ከዛም በመቀጠል ደግሞ አንዳንድ ገብቼ ልረዳባቸው የሚችላቸው ኤሪያዎች እንደነበሩ ማየት ገብቼ ምን አይነት ነገሮች ኦርጋናይዝ ማድረግ እንደምችላለው ጊዜ ነበረኝ እና የኔም ችሎታ ከነበረው የሚያስፈልጉ ነገሮች ጋር አብሮ ይሄዳልኝ ስለነበረኝ ገብቼ በመጀመሪያ ዶነር ሰፖርት የሚባል ስራ ጀመርኩኝ። ከዛም በመቀጠል ደግሞ የተለያዩ የቮለንቲር ስትራክቸር የማስተካከል እና የተለያዩ የመስራት ላይ ተሳትፌያለሁ።
በጣም እናመሰግናለን። እግዜር ይስጥልን።
እሺ።
በማዳመጥ ላይ የምትገኙት ከአሜሪካ ድምጽ ሬዲዮ ወደ እናንተ የሚደርሰውን ጋቢና ቪኦኤ ነው።
ወደ ተከታዩ ዘገባችን እናልፋለን። ፖዚቲቭ ቲንከርስ አሶሲሽን ወይም የቀና ሐሳቢዎች ማህበር አራተኛ ዓመቱን ለማክበር እየተዘጋጀ ነው። የደን የዚህ ማህበር አባል መሆን ይችላል?
ያስመኛል።
ወጣቶች እንግዲህ በየሁለት ሳምንቱ እየተገናኙ በነጻነት ሐሳባቸውን እንዲካፈሉ ያስተሳሰብ ለውጥ እንዲያመጡና እንዲደጋገፉ የሚያደርግ ማህበር ነው። የደንገረመው ከማህበሩ መስራች ራንጂራ ሲንግና ከተሳታፊዎቹ አንዱ የሆነውን ዳግማዊ በድሉን አነጋግራ ተከታዩን ዘገባ አሰናድታለች።
ወጣትነት፣ ምኞት፣ ፍላጎትና ፍጥነት፣ በስራ አጥነት፣ በኑሮ ውድነት እንዲሁም በፖለቲካ አለመረጋጋት ሲታሰሩ ወጣቶችን ወደማይፈልጉ መጥፎ የሐዘን፣ የድብታ ዓለም የቁጣ ስሜቶች ያመሯቸዋል። እነዚህን ስሜቶች በቁጥጥር ስር ለማዋልና ስኬታማ ለመሆን መልካም ሐሳቢ ወይም ፖዚቲቭ ቲንከር መሆን መፍትሄ እንደሆነ ብዙዎች ይስማማሉ። በዚህ ጉዳይ ላይ አተኩሮ የሚሰራው የቀና ሐሳቢዎች ወይም የፖዚቲቭ ቲንከርስ ማህበር ከተመሰረተ 4 ዓመታት ሊሞሉት የሳምንታት እድሜ ይቀረዋል። ይህ በየሁለት ሳምንቱ እሁድ ለሁለት ሰዓታት ያክል ወጣቶችን የሚያወያይ ቡድን የተመሰረተው ከ40 ዓመት በላይ ኢትዮጵያ ውስጥ በመምህርነት ባገለገለው በህንዳዊው ራጅንድራ ሲንግ ነው። ራጅንድራ ማህበሩን ለመመስረት እንዴት እንደተነሳሳ እንዲያስረዳል።
Basically, I consider that Ethiopians are very strong. From only thing the environment, the circumstances, the situation.
ኢትዮጵያን በእኔ አስተያየት በጣም ጠንካራ ህዝቦች ናቸው። ነገር ግን አካባቢያቸው፣ ማህበረሰቡና የፖለቲካው ሁኔታ ድብቅና ሚስጥራዊ እንዲሆኑ ያደርጋቸዋል። ይህንን ስራ ሳልጀምረው ራሱ አስበው ነበረ። የኔ ተማሪዎች የሚሰሩትን ነገር ሲደብቁ ታያቸዋለሁ። አይረዳዱም። ሳስበው ታዲያ ይሄ እነሱ ጥፋት ሳይሆን የማህበረሰቡ ሆኖ አገኙት። አካባቢያቸው በጎውን ነገር እንዲያስቡ አያበረታታቸውም። ስለዚህ ድብቅ ይሆናሉ። ደግሞ መጥፎ ሐሳቦችን እያያዙ ይሄዳሉ። በዚህም ይራራቃሉ። ግን መለወጥ ለሚፈልጉ ደግሞ በእኛ መርሃ ግብር ሊጠቀሙ ይችላሉ። ስለዚህም ሰዎችን እየጋበዝን ወጣቶቹ ሲመጡ እናወራበታለን። ራሳቸውን እንዲያዩ፣ አመለካከታቸውን እንዲቀይሩ እንጥራለን። ከዚህ ያየነው ነገር ቢኖር ስለ ህይወት ቀና ነገር ሲያስቡና ሲሰሩ የተሻለ እንደሚገጥማቸው ነው።
ራጅንድራ አብዛኛውን ጊዜ ሰዎች ራሳቸውን ለመመርመር ቸልተኞች ናቸው ይላል።
ሰዎችን ስታነጋግሪያቸው እኔ እኮ ቀና ሐሳቢ ነኝ ይሉሻል። ማናቸውም አሉታዊ አስተሳሰባቸው አይታያቸውም። ለህይወት ጨለምተኛ አመለካከት እንዳላቸው አይረዱም። ውስጣቸውን ለማየት ቸልተኞች ናቸው። አካባቢያቸውም አያበረታታቸውም። ቀና ሐሳቢ ለመሆንና ስኬታማ ለመሆን ተስፋ ለመቁረጥ ነው ዋናው። አንድ ጽሑፍ አዘጋጅቼ ነበረ። ያንን መነሻ አድርጌ ነው እንግዲህ ስልጠናዎችን ያዘጋጀሁት። ሌላው ነገር ደግሞ ሐሳብን ማካፈል ያስፈልጋል እና ሁሌም ነገሮችን በግልጽ መነጋገር ያስፈልጋል። አንዳንዴ ሰዎች ደካማ ጎናቸውን በግልጽ ማውራት ይቸግራቸዋል። እኔ ስለተሞክራቸውና ስላለፉበት መንገድ እንዲነግሩኝ በማድረግ ጀምራለሁ። ከዛ ደግሞ ራሳቸውን መግለጽ ጀምራሉ። ምን ቢያደርጉ የተሻለ እንደሚሆን እናወራለን። ምክር መስጠት ሳይሆን መንገዱን መምራት ማነጽ አስፈልጊ ነው።
የዚህ ፕሮግራም የቦርድ አባልና ተሳታፊ ዳግማዊ በድሉም ለመጀመሪያ ጊዜ ወደ ክለቡ ሲመጣ ጥርጣሬ እንደነበረው በጊዜ ሂደት ግን ህይወቱን የሚቀይር ነገር እንዳገኘ ይናገራል።
ተቀላቀለው የዛሬ 3 አመት አካባቢ ነው እና አዲስ አበባ ብዙ ክለቦች አሉ። ክለቦችንና ዕውቀት ማዳበሪያ ክለቦች ግን የአስተሳሰብና አመለካከት ላይ የሚሰሩ ክለቦች አልነበሩም እና እንደ ድንገት ነው ራጅን የክለቡ ስብሰባ ላይ አግኝቼው ፖዚቲቭ ቲንከርስ የሚባል ክለብ አለ ለምን አመጣም ብሎኝ ሄጄ ነው ለመጀመሪያ ጊዜ የተሳተፍኩት ማለት ነው። እና ሳተፈው መጀመሪያ የለመድኩት ያው ክህሎትና እውቀት ላይ ያሉ ክለቦችን ስለሆነ የለመድኩት አስተሳሰብ ላይ ሰራ ክለብ እንዴት እንደሚሰራ ማየት ፈልጌ ነበር። የሆነ ያህል ስኬፕቲካል ነበርኩኝ። ስሄድም የሄድኩበት ጊዜ በግል ህይወቴ መስቀለኛ መንገድ ላይ ሆኜ ነበር የሄድኩት። ምክንያቱም በስራም አጋጣሚ አብራቸው መውላቸው ሰዎች ጥሩ ያልሆነ ሆነ መንፈስ ያላቸው ሰዎች ጋር ነበርኩ እና ጭንቀት ድባቴ ያለብኝ ጊዜ ነበር። መጀመሪያ ለክለቡ ሄድኩት። ከዛ በኋላ ብዙ ነገር ስሻላንና ያለኝን አመለካከት በጣም ለውጦት አሁን እንዲያውም ከተሳታፊ ማለፈ ብዙ ዝግጅቶችንም ኃላፊነት ስጀ መስራት ላይ ነው የምገኘው።
ዳግማዊ ይሄ ማህበር ወጣቶችን ከማስተዋወቅና ሀሳብን ከማጋራት በዘለለም በስሜት እንዲደጋገፉ እድሉን ፈጥሯል ይላል።
አሁን ለየት የሚያደርገው እና ትንሽ ለመጀመሪያም አንድ ሰው ወደ ክለቡ ሲመጣ እንደ ሪጅስት የሚያደርገው አመለካከት ላይ የሚሰራ ነው። ስለዚህ ይሄ የማይጨበጥ የምንለው የሰውነት አካላችን ነው። ለምሳሌ በሰው ፊቶች ቆሞ የማውራት ክህሎት ከሆነ መጀመሪያ ተብሎ ይሆናል። ከዛ በሁለተኛው ፕሮግራም ላይ እጥሳት የጥሳት ራስሽን ላውጥሽን ታያዋለሽ። በዚህ አይነት ግን አስተሳሰብ እና አመለካከት ያሉ ለውጦች ከጥሳ አይደለም ይለቁትና ፕሮግራሞች ናቸው። ሰዎች ራሳቸውን ይታስተዋውቃሉ። ኔትወርኪንግ የምንለው ሴሽን ማለት ነው። የመጡበትን ቦታ ከዛ መልሷቸው መልሶች አሉ። የሚያሳለፉት ሳምንት ላይ የተሰማቸው ስሜቶች ላይ ጠየቁት ጅቆስ ጥያቄዎች ነው። ምን አድርጌ ነበር? ይህ በማድረግ ምን አይነት ስሜት ተሰማኝ? በአጥኖት እንዲያስቡ ማለት ነው። ምንድን ነው ጊዜው ይሄ ፎክ በጣም የበዛበት እና ኢቨን ከቤተሰብም ጨምሮ ደጋፊ ማግኘት የሚከብድበት ጊዜ ላይ ነው ያለ ነው እና ደጋፊ ማግኘት የምችበት ግሩፕ አግኝቻለሁ ብዬ ፐርሰናሊ አምናለሁ።
የዚህ ፕሮግራም መስራች ራጀንድራ ሲንግ ወጣቶች እርስ በራሳቸው የሚገናኙባቸው እንደነዚህ አይነት መድረኮች ሊፈጠሩላቸው ይገባል ሲል ያሳስባል። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ዋሽንግተን ዲሲ።
ኤደንን እናመሰግናለን። እንዲሁም ራጅንድራ ሲንግን እናመሰግናለን። ምናልባት ኢትዮጵያ ሄደን ጊዜ አባል እንሆናለን። ቀጣዩ መሰናዶ ጋቢና ስፖርት ነው። ግርማቸው ከበደና ሀብታሙ ስዩም የሳምንቱን አበይት ስፖርታዊ ክንውኖች ቃኝተዋል።
ኢትዮጵያዊቷ የእግር ኳስ ተጫዋች ሎዛ በራ በማልታ የሴቶች እግር ኳስ ውድድር ወቅት ድል ሲቀናሰምብታለች። የሎዛን የድል ሳምንታት እንቃኛለን። የመካከለኛውና ምስራቅ አፍሪካ የእግር ኳስ ውድድር ሴካፋ ዘንድሮ የተሳታፊ ቡድኖቹ ቁጥር አሽቆልቁሏል። ለምን? የአርሰናል አጥቂ መስዑድ ኦዚል ከሰሞኑ የሰጠው አስተያየት በርካታ ቻይናውያን የአርሰናል ደጋፊዎችን ለብስጭት ዳርጓል። እነዚህን ጉዳዮች በዛሬው የጋቢና ስፖርት መሰናዶ እንቃኛለን። የቪኦኤ የስፖርት ጉዳዮች ዘጋቢ ግርማቸው ከበደ ከአዲስ አበባ አብሮኝ ያመሻል። ግርማቸው እንዴት አመሸ?
እንዴት አመሸ ሀብታሙ?
ኢትዮጵያዊቷ ሎዛ በራ በማልታ የሴቶች እግር ኳስ ውድድር ወቅት ድል ሲቀናሰምብታለች። ከፍተኛ ቁጥር ያለው ጎል ከማስቆጠር አልፋ የምትጫወትበትን ዲርኪርካራ ቡድንም ለዋንጫ አብቅታለች። ግርማቸው የሎዛን የድል ሳምንታት እስቲ በትንሹ እንቃኝ።
ሎዛ በኢትዮጵያ የሴቶች እግር ኳስ ውስጥ ምሳሌ የነበሩ ብዙ እግር ኳስ ተጫዋቾች እንዳሉት ሁሉ ለአሁኑ ትውልድ ግን በትክክልም ምልክት የሆነች እግር ኳስ ተጫዋች እየሆነች ነው። ምክንያቱም ለድሪክ ካራ ቡድን ከፈረመች በኋላ በመስከረም ወር አጋማሽ እንግዲህ ከአስር ያነሱ ጨዋታዎች አድርጋ 20 ጎሎችን ያስቆጠረችው በአንድ ጨዋታ ባለፈው ሳምንት 7 ጎሎችን አስቆጥራለች። እንዲሁም ደግሞ በአሸናፊዎች አሸናፊ ዋንጫ ላይ ለቡድኗ 3 ጎሎችን በማስቆጠር ቡድኗ ዋንጫ እንዲያነሳ አድርጋለች። እነዚህ ሁሉ ስኬቶች ግን በጥረት የተገኙ በታታሪነት የመጡ ስኬቶች ናቸው ለሎዛ። ምክንያቱም 17 ዓመቷ ጀምሮ በኢትዮጵያ ፕሪሚየር ሊግ የሴቶች ፕሪሚየር ሊግ ተጫውታለች። ለ4 ዓመታት በተከታታይ የከፍተኛ ጎል አስቆጣሪ ነበረች። ወደ ማልታ ካመራች በኋላ ግን በመስከረም ወር አጋማሽ እዚህ የነበራትን ስኬት እዚህ የነበራትን ድል መርገም ችላለች ማለት ነው። ያው ከደደቢት ጋር በሊጉ 3 ዋንጫዎችን አንስታለች። ከአዳማ ከተማ ጋር 1 ዋንጫ አንስታለች። የሊጉ ዋንጫዎችን ለብሔራዊ ቡድኑ ብዙ ጎሎችን በማስቆጠር ቀዳሚ ናት። ስለዚህ እነዚህ ሁሉ ነገሮች ተደምረው ነው የዛሬዋን ሎዛ የሰሩ።
አመሰግናለሁ ግርማቸው። ሎዛ በራ እንግዲህ በቀጣይ የጨዋታ ዘመኗ ሁሉ ድል እንዲቀናት እንመኛለን። እንደዚህ ካለው አስደሳች ዜና ወደ ሌላኛው ስንሻገር ግን የመካከለኛውና የምስራቅ አፍሪካ የእግር ኳስ ውድድር ሲነሳ ኢትዮጵያን ብዙ ትውስት አለን። የተሳታፊ ቡድኖች ቁጥርም እንደሚቀንስ እየተነገረ ነው። ይሄ የሆነበት ምክንያት ምንድነው ግርማቸው?
አዎ ውድድሩ በዩጋንዳ ተጀምሮ የግማሽ ፍጻሜ ጨዋታዎች ነገ ይደረጋሉ። ሀብታም፣ በዋናነት የበጀት ጉዳይ ነው። የኢትዮጵያ እግር ኳስ ፌዴሬሽን የስፖርት ኮሚሽንን ጠይቆ ነበረ የበጀት ድጋፍ ለማግኘት፣ ነገር ግን በጀት አላገኘም። ስለዚህ ገንዘብ እጥረት ጉዳይ ገጥሞታል። የኢትዮጵያ እግር ኳስ ፌዴሬሽን በዚህ የተነሳ እንደማይሳተፍ ተናግሯል። በውድድሩ አልተሳተፈም። ሌላኛው ደግሞ ሩዋንዳ ነው። ሩዋንዳም የበጀት እጥረትን በምክንያት በማንሳት አልተሳተፈችም። ከዛ ውጭ ያለችው ደቡብ ሱዳን ነች። ደቡብ ሱዳንም ችግሮቹን እናውቃለን፣ በርካታ ችግሮች ስላሉባት ማለት ነው። ግን ደግሞ ከበጀትም ያለፉ ጉዳዮች አሉበት። ለምሳሌ ኢትዮጵያ ብሔራዊ ቡድን ቢሳው የሚመርጣቸው ተጫዋቾች እግር ኳስ ሼዶውን የሚባለው የብሔራዊ ቡድን ሁለተኛ ቡድን ነበረ የሚመረጡት የነበረው። ይሄ ደግሞ የሚሰጠውን ትኩረት የሚነግረን ይመስለኛል ለመካከለኛውና ምስራቅ አፍሪካ ሀገራት የእግር ኳስ ሻምፒዮና ላይ በተለይ አሁን እየተሰጠ ያለውን ትኩረት በደንብ የሚነግረን ነው። ትልቁ ችግር የውድድሩ ጊዜ ነው በዋናነት። ይህም ምንድን ነው ዓለም አቀፉ የእግር ኳስ አስተዳዳሪ ፊፋም እንዲሁም ደግሞ በአፍሪካ እግር ኳስ ኮንፌዴሬሽንም የጊዜ ሰሌዳ ውስጥ ይሄ ውድድር የለም። ስለዚህ የእኛ ደግሞ ገና ሊጉ እየተጀመረ ነው። ስለዚህ በዚህ በሩት ክለቦችን ማይረቁ ሲናገሩ ነበር ተጫዋቾችን በተለይ ደግሞ አንኖ አርማ ተጫዋቾችን
ወደ መጨረሻው ጉዳያችን ንሻገር ግርማቸው የአርሰናል አጥቂ መስዑት ኦዚል ከዘመኑ የሰጠው አስተያየት በርካታ ቻይናውያን የአርሰናል ደጋፊዎችን ለብስጭት ዳርጓል። የሀገሪቱ መንግስት ቴሌቪዥን የአርሰናል ጨዋታዎችን አላስተላለፈም እስከማለት ደርሷል። ግርማቸው ማሳየው ይሁን ይሁን ይሄ ጉዳይ
በትክክልም የሚፈጠረው ዳቧራ እንደገና ደግሞ በፖለቲካና በስፖርት መካከለ ያለውን ቀጭን መንገድም የሚያሳየን ይመስላል። ባለፉት ወራት የቻይና መንግስት በተለያዩ ዓለም አቀፍ ተቋማትም ሆነ በትልቅ ስም ባላቸው ለሰዎች ሲተች ቆይቷል። ዊገር የሚባሉትን የእስልምና እምነት ተከታዮችን በማጎሪያ ቦታዎች አስቀምጣል። ከአንድ ሚሊዮን በላይ የሚሆኑ የእስልምና እምነት ተከታዮችን በማጎሪያ ቦታዎች አድርጓል በሚል ሲተች ቆይቷል። የቻይና መንግስት ደግሞ ሽብርተኝነትን ለመከላከል ነው ያደረኩት እያለ ነበረ። መስዑት ኦዚል ከቺቺው ጨዋታ በፊት ትዊተር እና በኢንስታግራም ገጾቹ ላይ ግን ቅዱስ ቁርአን ይቃጠላል፣ መስጊዶች እየፈረሱ ነው፣ የእስልምና ትምህርት ቤቶች እየተዘጉ ነው፣ እንዲሁም ደግሞ የሃይማኖት መሪዎች እየታሰሩ ነው በሚል ጽፎ ነበር እና ተቃውሞንም አቅርቦ ነበር። ይሄ ደግሞ በቻይና መንግስት አልተወደደም። የቻይና መንግስት እንደሚያደርገው ምንድን ነው አንተ እንዳልከው የአርሰናል ጨዋታ እንዳይተላለፍ አድርጓል። ከዛ ውጪ ደግሞ የሜሱት ኦዚልን ከቻይና የኢንተርኔት ሳይቶች በሙሉ ስሙን እንዲጠፋ ተደርጓል። አሁን ስለዚህ ቻይና ውስጥ ሜሱት ኦዚል የለም ማለት ይቻላል በኢንተርኔት።
በጣም አመሰግናለሁ ግርማቸው ከበደ የቪኦኤ የስፖርት ጉዳዮች ዘጋቢ ከአዲስ አበባ። አብረን ስላመሸህ በጣም እናመሰግናለን። መልካም ሳምንት ይሁንልህ።
እኔም በጣም ለማመሰግነው መልካም ጊዜ እና ታክላን ደምትነክረው አባቲኩታ ፋታያቱም ይፈፈሰው መንገደኛ እንኳን Dance to be now, have a new life. Moon on the light. Hey, I got a bounce, no skeleton. I cannot get out.
በዝግጅቶቻችን ላይ የሚኖራችሁን አስተያየት በፌስቡክ አት ቪኦኤ አማሪክ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤ በመጠቀም አድርሱ።
ጋቢና ቪኦኤ @vioenews.com የኢሜል አድራሻችን ላይ መልእክታችሁን አስቀምጡልን። ጋቢና ቪኦኤ ብላችሁ የኢንስታግራም ገጻችንንም ተከተሉ።
2022059942 የውስጥ መስመር 14 በሚለው ስልክ ደውሉና ለጋቢና ቪኦኤ ብላችሁ መልእክት ካስቀመጣችሁ ይደርሰናል።
አድማጮች እንግዲህ የዛሬው የጋቢና ቪኦኤ ዝግጅታችንን እዚህ ላይ አጠናቀን ልንሰናበታችሁ ነው።
ፕሮግራሙን በመምራት አብረናችሁ የቆየነው ጽዮን ግርማና
ኤደን ገረመው ነበርን። ዝግጅታችንን በማቀናበር ደግሞ ሞክቢል ያቤሮ ነው።
የስርጭት መሐንዲሷ ቲያን አብራን ነበረች። እናመሰግናለን። በጀመር ነው ሙዚቃ እንሰናበታችኋለን። መልካም ምሽት ደናደሩ። Then I'd get out. Yes, come on, who let? What get lower than? Ooh, sit through the terrible. Yeah, yeah, how did he?
Thank you. ስጡን። ራዲዮ ቪኦኤ ሰከንታ ፋኖ ሮሞት ነገው የሰከንታ ፋኖ ሮሞ ወጣ ታክ ጅማታ ተገልገል ሰዓት ለማውደካ ሰዓት ይሰደት መትርባኒ ዲደም ለማዲደም ሸኔ ይስጥ ዶሚ ሮክረት ዋሽንግተን ዲሲ ራሰኒ